ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መስከረም 13 2012 ዓመተ ምህረት ዝግጅታችን ጀመረ። በአማራና በኦሮሞ ስም የተደራጁ የፖለቲካ ፓርቲዎች ለአስር ወራት ያህል በተለያዩ አገራዊ ጉዳዮች ላይ ያደረጉትን ውይይት አጠናቀው በአስር ነጥቦች ላይ መስማማታቸውን ይፋ አደረጉ።
በአገራችን በሁሉም አካባቢዎች ሰላምና ጸጥታ፣ ህግና ፍትህ ማስፈን፣ ከየቦታው ያላግባብ የተፈናቀሉ ዜጎች ወደ ቀያቸውና ኑሯቸው እንዲመለሱ እንዲደረግ፣ አገሪቱ የምትተዳደርበት ህገ መንግስት ሁሉን አሳታፊ በሆነ መንገድ እንዲሻሻል ማድረግ።
ከነጸብራቅ አማራ ድርጅት አቶ ቸርነት ተገኝ በንባብ ካሰሙት መግለጫ ላይ የተቀነጨበ ነው የሰማችሁት። ዘገባውን ባብይ ርዕስ እንመለስበታለን። የህዝብ ተወካዮች ምክር ቤት 6ኛው አገራዊ ምርጫ በ2013 ዓመተ ምህረት እንዲካሄድ ያስተላለፈው ውሳኔ ህገወጥ ነው ብሎታል የትግራይ ክልል መንግስት።
አሁን ያለው መንግስት አጠቃላይ ጊዜውን ሊያበቃ ማለት ነው ኤክስፓየር የሚያደርግበት ቀን 13 ቀን ብቻ ነው የቀረው። እስከ መስከረም 25 ህገ መንግስታዊ የሆነ የተቋቋመ መንግስት የለም በዚህ ሀገር።
የስልጣን እድሜ ተራዘመለት ህጋዊ መንግስትና ህጋዊ ተቋማት ያሏት ሀገር ናት ኢትዮጵያ ብለዋል የህዝብ ተወካዮች ምክር ቤት አፈ ጉባኤ በበኩላቸው።
ህገ መንግስትና ህገ መንግስት ያቋቋመ ተቋም ነው ስናቸው ውሳኔዎች ተቀባይነት አይኖራቸውም ብሎ ማለት ተገቢ ስለማይሆን ያና ከበረን ሁላችንም ምናረገውን እንቅስቀሳሴ ፖለቲካዊ እንቅስቀሳሴ ማህበራዊ እንቅስቀሳሴ ኢኮኖሚያዊ እንቅስቀሳሴ በዛ ስር መሆን አለበት።
ዝርዝር ዘገባው ቆየት ብሎ ይቀርባል። ዝግጅቶቻችንን በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የኮቪድ-19 ወረርሽኝ ይዞታ ዜና ባለፈው የ24 ሰዓት ጊዜ ውስጥ 8551 ሰዎች ተመርምረው 661 ሰዎች ላይ ቫይረሱ መገኘቱ ተረጋግጧል። ከዚህ ውስጥ 340 ሰዎች ከአዲስ አበባ፣ 178 ሰዎች በኦሮሚያ ክልል የተመዘገቡ መሆናቸውን የጤና ሚኒስቴር ያወጣው መረጃ ያመለክታል። 38 ከትግራይ፣ 21 ከሲዳማ፣ 28 ከደቡብ ህዝቦች፣ 22 ከአማራ፣ 16 ከድሬዳዋ፣ 13 ከቤንሻንጉል፣ 5 ከሶማሌ ክልል የተመዘገቡ ሲሆኑ አፋር፣ ሐረሪና ጋምቤላ ክልል ውስጥ በዛሬው ዕለት የተመዘገበ የቫይረሱ ተጋላጭ የለም። በዚሁ ጊዜ ውስጥ በኮቪድ-19 ምክንያት ህይወታቸው ያለፉ 14 ሰዎች ከሀገሪቱ ዙሪያ መመዝገባቸውን መረጃው ይጠቁማል። ከአዲስ አበባ 9 ሰዎች፣ 1 ሰው ከሲዳማ፣ 1 ሰው ከድሬዳዋ፣ 1 ሰው ከደቡብ ህዝቦች ክልል የህክምና ተቋማት የተመዘገቡ ናቸው። አንድ ሰው አዲስ አበባ ውስጥ ባስከሬን ምርመራ የተገኙ ሲሆን እንዲሁም አንድ ከኦሮሚያ ክልል መመዝገባቸውን የጤና ሚኒስቴር መረጃ ጨምሮ አመልክቷል። በሀገሪቱ አጠቃላዩ የቫይረሱ ተጋላጮች ቁጥር 71083 መድረሱንና ከዚያም ውስጥ ሙሉ በሙሉ ያገገሙ 29253 ሰዎች መኖራቸውን ነው መረጃው የሚያሳየው። ከኮቪድ-19 በተያያዘ ህይወታቸው ያለፈው ሰዎች ቁጥር ደግሞ 1141 መድረሱን የጤና ሚኒስቴር መረጃ ይጠቁማል። የኬንያ ጠቅላይ ፍርድ ቤት ሰብሳቢ ዳኛ የሀገሪቱ ፓርላማ እንዲበተን ለፕሬዝዳንት ኡሁሩ ኬንያታ ምክረ ሐሳብ ማቅረባቸው ትክክል አይደለም ሲሉ የምክር ቤቱ አፈጉባኤ ነቀፌታ ሰንዝረዋል። አፈጉባኤው ጀስቲን ሙቱሪ ምክረ ሐሳቡ ኢም ህገ መንግስታዊና ሀገሪቱንም ለችግር የሚዳርጋት ነው ሲሉ አሳስበዋል። ከናይሮቢ ገልሞ ዳዊት ተከታዩን አጠናቅሯል።
የስቲን ሙቱሪ የኬንያ ጠቅላይ አቃቢ ህግ ዳኛ ዴቪድ ማረጋ ፓርላማው እንዲበተን ለፕሬዝዳንት ኬንያታ ያቀረቡት ሐሳብ ትክክል አይደለም ብለዋል። ማራጋ የአገሩ ፓርላማ በ2010 በስራ ላይ ያለው የኬንያ ህገ መንግስት አንቀጽ 27 የሚያስቀምጠው እንድንጋጌ በተግባር አላስፈጸመም በሚል ክስ ነው ኬንያታ ፓርላማውን በ21 ቀናት ውስጥ እንዲበትኑ ምክር ሐሳብ ያቀረቡት። ሚስተር ሙቱሪ ለጋዜጠኞች ሲናገሩ ሐሳቡ ሚዛናዊነት ይጎላዋል ብለዋል።
The Action Brethren, Right Honourable Chief Justice, to advise His Excellency the President as a foresight is ill-advised.
ክቡር ጠቅላይ አቃቤ ሕግ ዳኛ ለፕሬዝዳንቱ የሰጡት ምክር ሐሳብ ቀናነት ይጎደለው ያልበሰለ የሀገሪቷን ህገ መንግስት የሚጻረርና ሀገሪቷንም ወደ ቀውስ የሚከት ነው። ስለዚህ የፓርላማ ኮሚቴው ጠቅላይ አቃቤ ሕግ ዳኛ የችግሩን መነሻ ያወቁ ለፕሬዝዳንቱ እንዲህ አይነት ምክር ሐሳብ በመስጠታቸው አዝነዋል። በተጨማሪም ጠቅላይ አቃቤ ሕግ ዳኛው በዚህ ጉዳይ ላይ ሁለት አቤቱታዎች የክስ መዝገብ ተከፍቶባቸው በኬንያ ጠቅላይ ፍርድ ቤት በመታየት ላይ እያሉ እንዲህ አይነት ምክር መስጠታቸው ብስለት የጎደለው ነው ብለን እንወስደዋለን ብለዋል አፈጉባኤው ሚስተር ሙቱሪ። ለኛው ማረጋ ለፕሬዝዳንት ኬንያታ ያስተላለፉት ምክር ሐሳብ የኬንያ ህገ መንግስት በሚያስቀምጠው መሰረት 2/3 የህዝብ ተወካዮች አባላት የጾታ እኩልነት መሰረት ያደረገ መሆን ይገባዋል የሚለውን አንቀጽ 27ን በመጥቀስ ነው። ማረጋ ህገ መንግስቱ ከረቀቀና ስራ ላይ ካለ ወዲህ የፓርላማ ኮሚሽኑ አንቀጹ በስራ ላይ እንዲውል ቢጠየቅም እንቢቱን አሳይቷል። ስለዚህ የኬንያ ፕሬዝዳንት በ3 ሳምንታት ውስጥ ፓርላማውን እንዲበትን ነው አቅጣጫ ያስቀምጡት። የኬንያ የህግ ባለሙያዎች ማህበር ፕሬዝዳንት ኔልሰን ሃቪ የጠቅላይ አቃቤ ሕግ ዳኛ ያስተላለፉት ምክር ሐሳብ ትክክል ነው ባይ ነው። ትላንት ኬቲን ከተባለው የኬንያ ቴሌቪዥን ጣቢያ ጋር ባደረገው ቃለ ምልልስ ሚስተር ሃቪ ፓርላማው የተቀመጠው ንግ አለመተግበሩ ተጠያቂ አድርገዋል ብለዋል። ፕሬዝዳንት ኬንያታ ፓርላማውን ለመበተን ፍቃደኛ ካልሆኑ ሀገሪቷን ምን ተጠብቃታ ለሚለውም ፓርላማው የሚያወጣቸው ግጋት ተፈጻሚነትና ተቀባይነት ያጣሉ፣ በፓርላማው የሚሰየሙ ማናቸውም የመንግስት ኃላፊዎች ሹመታቸው ይሻራል፣ የሀገሩ ገንዘብ ሚኒስቴር ለፓርላማ አባላቱ ደሞዝ ለመክፈል ተገዳጅ አይሆንም ሲል መልሷል ሚስተር አቢ። ፕሬዝዳንት ኬንያታ ግን ስለቀረበላቸው ምክር ሐሳብ እስካሁን የሰጡት መልስ የለም። ለአሜሪካ ድምጽ ገልሞዳይት ከናይሮቢ።
የደቡብ ሱዳንን ሰላምና የህዝቧን የወደፊት ዕጣ ፈንታ በመንግስት ውስጥ የሰፈነው ስር የሰደደ ሙስና ፈተና ላይ ጥሎታል ሲሉ የተባበሩት መንግስታት ድርጅት መርማሪዎች አስጠነቀቁ። የመንግስታቱ ድርጅት የደቡብ ሱዳን ሰብአዊ መብቶች ኮሚሽን ለድርጅቱ የሰብአዊ መብት ምክር ቤት ሪፖርቱን አቅርቧል። በደቡብ ሱዳን በብዙ ሚሊዮን የሚቆጠር ህዝብ ለአመታት በዘለቀው ጦርነትና ግፍ በከፋ ድህነት በሚማቅቅበት ባሁን ወቅት የፖለቲካ ልሂቃኑ ራሳቸውን እያበለጸጉ ያሉበት እጅግ የሚዘገንን ሁኔታ ሰፍኗል ሲሉ መርማሪዎቹ አስገንዝበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ትናንት ማክሰኞ የተከፈተው የተባበሩት መንግስታት ድርጅት መደበኛ ጠቅላላ ጉባኤ የዓለም ሀያላን ግንባር ቀደም ኃላፊነት የኮቪድ-19 ወረርሽኝን መዋጋትና ማስወገድ መሆኑን በማስገንዘብ ተጀምሯል። በወረርሽኙ ምክንያት ዘንድሮ የዓለም መሪዎች በጠቅላላ ጉባኤው የታደሙት በኢንተርኔት በበይነ መረብ አማካይነት ነው። በወረርሽኙ በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት በቫይረሱ የተያዙ ሰዎች ቁጥር በዓለም ዙሪያ ከ31 ሚሊዮን አልፈዋል። በበሽታው ሳቢያ ህይወታቸውን ያጡት ደግሞ ከ960,000 እንዳለፉ ተጠቁሟል። ኮቪድ-19 ሀብሎ የተቀሰቀሰባት እንደሆነች የሚታመነው የቻይና ፕሬዝዳንት ሺ ጂንፒንግ ወረርሽኙ ይሸነፋል ሲሉ ቃል ገብተዋል። ለመንግስታቱ ድርጅት ዓለም አቀፍ የኮቪድ-19 ምላሽ የሚውል ተጨማሪ 50 ሚሊዮን ዶላር እንለግሳለን ሲሉም ተናግረዋል። የቫይረሱን ክትባት ለማግኘት የያዝነው ጥረት በጥሩ ሁኔታ እየተራመደ ነው ሲሉም ተሰምተዋል የቻይናው መሪ። ኮቪድን የፖለቲካና የማሳፈሪያ ጉዳይ ማድረግ አይገባም ሲሉም አውግዘዋል። ኮሮና ቫይረስን የቻይናው ቫይረስ ሲሉ በንግግራቸው የጠቀሱት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቻይና ቫይረሱን ዓለም ላይ ስለለቀቀችው በተጠያቂነት መያዝ አለባት ብለዋል። ዩናይትድ ስቴትስ የኮቪድ-19 ክትባት ለማውጣት ያዘችው ጥረት በስኬት እየተራመደ መሆኑንም ትራምፕ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም የሀገራቸውን የክትባት ስራ ስኬት አጉልተው ተናግረዋል። በመጽሔት ክፍለ ጊዜ የጠቅላላ ጉባኤውን የመክፈቻ ውሎ ላይ ያተኮረ ዘገባ እናቀርባለን። በዩናይትድ ስቴትስ በኮቪድ-19 ምክንያት ህይወታቸውን ያጡ ሰዎች ቁጥር 200,000 በገባበት በትናንትናው ዕለት በጎ ፈቃደኞች ዕለቱን ለማሰብ በመዲናዋ ዋሽንግተን በሚገኘው የዋሽንግተን ሃውልት ዙሪያ 20,000 የዩናይትድ ስቴትስ ባንዲራዎችን ተክለዋል። እያንዳንዱ ባንዲራ ቫይረሱ ዩናይትድ ስቴትስ ከገባ ወዲህ ህይወታቸውን ያጡትን 10 ሰዎች ለማሰብ ተብሎ እንደተተከለ ነው የተገለጸው። ይህን አሳዛኝ ምዕራፍ በማሰብ በሃውልቱ አጠገብ በተከናወነው የጸሎት ስነ ስርዓት የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ባሰሙት ንግግር የዚህን ሁሉ ሰው ሞት መከላከል በተቻለ ነበር ብለዋል። አሁንም ተጨማሪ ሞትን ለመከላከል ሳይንሱን እንከተል ሲሉ ተማጽነዋል። የዋሽንግተን ዩኒቨርሲቲ የጤና ግምገማ ባለሙያዎች እንደተነበዩት ለልፈት የሚዳረጉት ሰዎች ቁጥር ይህ የአውሮፓ 2020 ዓመተ ምህረት እስከሚያበቃበት ጊዜ ድረስ 410,000 ሊገባ ይችላል። ባለፈው ሚያዝያ መጨረሻ በቀን በኮቪድ ሳቢያ ከ2000 በላይ ሰዎች ህይወታቸውን ያጡ እንደነበረ ሲታወስ በአሁን ወቅት እየተመዘገበ ያለው ወደ 800 መሆኑ ተጠቁሟል። ዩናይትድ ስቴትስ በኮቪድ ሳቢያ በሚሞቱ ሰዎች ቁጥር ከዓለም ትልቁን ያዘች ቢሆንም አንዳንድ የአውሮፓና የላቲን አሜሪካ ሀገሮች ከህዝብ ብዛታቸው አኳያ በሚደረግ ስሌት ከዩናይትድ ስቴትስ ቁጥር የበለጠውን ይዘዋል። ይበዚህ እንዳለ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ለኮሮና ቫይረስ ክትባት ስራ ላይ እንዲውል የሚሰጠው ፈቃድ ሙሉ ይሁን ወይስ ያስቸኳይ ጊዜ ፈቃድ መሆን እንደሚኖርበት የምንወስነው ሳይንሱን መሰረት አድርገን ነው ሲሉ ተናገሩ። የመስሪያ ቤቱ ዋና ኃላፊ በዩናይትድ ስቴትስ የመወሰኛ ምክር ቤት የትምህርት የሰራተኞችና የጡረታ ጉዳይ ኮሚቴ ፊት ዛሬ ቀርበው የኤፍዲኤ ዋና ኃላፊ ዶክተር ስቴፈን ሃን የሚሰሩት ክትባቶች ለአደጋ የማያጋልጡና የሚሰሩ መሆናቸው በደንብ ተፈትሾ ውሳኔው የሚሰጠው የጉዳዩ ባለሙያ በሆኑ ሳይንቲስቶቻችን ይሆናል ብለዋል። ማረጋጋጫ የመስጠቱ ሂደት ነጻና ግልጽ ይሆናል ሲሉም ቃል ገብተዋል። በዚሁ የሴኔቱ የምስክር ቃል ሰሚ ሸንጎ ላይ የተገኙት የዩናይትድ ስቴትስ የተላላፊ በሽታዎች ተቋም ዲሬክተሩ ዶክተር አንቶኒ ፋውቺ በበኩላቸው በርከት ያሉ በሰፊው ሙከራ ላይ ያሉ ክትባቶች መኖራቸውንና ባለስልጣናትም ጥሩ ክትባት ይገኝ እንደሆነ በመጪው ህዳር ወይም ታህሳስ ላይ እናውቃለን ሲሉ እየተነበዩ ናቸው ብለዋል። አስከትለውም እየተዘጋጁ ያሉ ክትባቶች ላይ ተስፋ ቢኖርም ፍቱን የሆነ ክትባት ለመገኘቱ ግን ፈጽሞ ዋስትና ሊኖር አይችልም ሲሉ አስታውቀዋል ፋውቺ። አያይዘውም ዶክተር ፋውቺ ማናቸውም የክትባት መርሃ ግብር ቫይረሱን ለመከላከል አሁንም ከሚመከረው በጭንብል መሸፈንና አካላዊ ርቀትን መጠበቅ ከመሳሰለው ምክር ጋር ተጨምሮ መጓዝ እንዳለበት ሳያሳስቡ አላለፉም። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ዲሬክተር ዶክተር ሮበርት ሬድፊልድ በበኩላቸው በሀገሪቱ ባለፈው ሳምንት በየቀኑ በአማካይ 40,000 ሰው በቫይረሱ መያዙንና 800 ሰዎች መሞታቸውን ገልጸው አዲስ ተያዦቹ የወጣቶች ቁጥር እየጨመረ መሄዱን አስተውለናል ብለዋል። ባለፈው ሳምንት አርብ ከዚህ ዓለም በሞት የተለዩት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግን ባልደረቦቻቸው፣ ወዳጆቻቸውና አድናቂዎቻቸው አክብሮታቸውን በመግለጽ የሚሰናበቱባቸው ስነ ስርዓቶች ዛሬ ተጀምረዋል። ዛሬ ጠዋቱ ላይ የዳኛ ጊንስበርግ አስከሬን ወደ ጠቅላይ ፍርድ ቤቱ ተወስዶ በዚያ በታላቁ አዳራሽ ቤተሰባቸውና የፍርድ ቤቱ ባልደረቦቻቸው የሆኑ ዳኞች በሚገኙበት የአክብሮትና የስንብት ስነ ስርዓት ተከናውኗል። በማስከተል አስከሬናቸው በጠቅላይ ፍርድ ቤቱ ፊት ለፊት መግቢያው ላይ እንዲያርፍ ተደርጎ ዛሬና ነገ ህዝቡ የመጨረሻ ስንብቱን ያከናውናል ተብሏል። አርብ ደግሞ ከመንገዱ ባሻገር ወደሚገኘው ወደ ዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ተጉዞ በህንጻው ስታቹሪ ሆል በሚባለው አዳራሽ ያርፍና በተጠሩ እንግዶች ስንብት ከተደረገ በኋላ ህዝቡ እየተሰናበተ እንዲያልፍ ይደረጋል። የዳኛ ጊንስበርግ የቀብር ስነ ስርዓት በሚከተለው ሳምንት ባርሊንግተን መካነ መቃብር እንደሚከናወን ከጠቅላይ ፍርድ ቤቱ የወጣው መግለጫ አሳይቷል። ፕሬዝደንት ዶናልድ ትራምፕ በነገው ዕለት ለዳኛ ሩት ጊንስበርግ አክብሮታቸውን እንደሚገልጹ ዛሬ ከዋይት ሃውስ የወጣው መግለጫ አመልክቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ መስከረም 12 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። 10 በአማራና በኦሮሞ ህዝብ ስም የተደራጁ የፖለቲካ ፓርቲዎች የጋራ የፖለቲካ አቋማቸውን የሚያሳይ መግለጫ ተፈራረሙ። በአቋም መግለጫቸው ሁሉን አቀፍ ቀጣይ አገራዊ ውይይትና ድርድር ለማካሄድ የብሔረሰቦች ጥናት ተቋም እንዲቋቋም መስማማታቸው ተመልክቷል። መለስካቸው አመሃ ዝርዝር ዘገባለው።
ፓርቲዎቹ ዛሬ አመሻሹ ላይ ከስምምነት ደረሱባቸው የጋራ ቆሞቻቸው ላይ ለመፈራረም በጠሩት ጋዜጣዊ ጉባኤ አሰራጩት ጽሑፍ እንደሚያመለክተው የአማራና የኦሮሞ ፖለቲካ ፓርቲዎች በሁለት ህዝቦች ግንኙነትና የጋራ ጉዳዮች ላይ ለአስር ወራት ያህል ተደጋጋሚ ውይይቶች ሲያካሄዱ መቆየታቸውን ይገልጻሉ። ከእነዚህ ውይይቶች በኋላ በአስር ነጥቦች ላይ የጋራ መግባባት መድረሳቸውን የጋራ መግለጫቸው ያስረዳል። መግባባት ከተደረሰባቸው ነጥቦች መካከልም ጥቂቶቹን በአማርኛ ቋንቋ የተዘጋጀውን መግለጫ ያነበቡት ከነጸብራቅ አማራ ድርጅት አቶ ቸርነት ተገኝ እንዲህ አቅርበዋቸዋል።
የሀገራችንን የፖለቲካ ችግሮች ለመፍታት ሁሉን አካታች የሆነ ቀጣይ አገራዊ ውይይትና ድርድር ማካሄድ፣ ጥርጣሬ፣ መከፋፈል፣ እርስ በርስ መቃረን፣ ወደ ዳር መገፋፋት፣ አንዱ የሌላውን ስም ከማጥፋት እንዲሁም ህዝብ ለህዝብ ከሚያጋጩና ከሚያቃቅሩ ድርጊቶች መቆጠብ፣ አገራዊ የህዝብ ቆጠራ ታማኝነትና ተቀባይነት ባለው አሰራር በማካሄድ የሁሉም የሀገሪቱ ብሔርና ብሔረሰቦች የህዝብ ብዛት በአግባቡ ተቆጥሮ እንዲታወቅ ማድረግ፣ የከዚህ በፊት ግድፈቶች የሚያርምና የማይደገምበት መሆኑን ማረጋገጥ።
በመግለጫው ላይ እንደተመለከተው ፓርቲዎቹ ዴሞክራሲያዊ ስርዓትን በመገንባት የግልና የቡድን መብቶችን በማስከበርና በየጊዜውና በየደረጃው ነጻና ፍትሃዊ ምርጫን ማካሄድ እንዲሁም በሀገሪቱ ዘላቂና ፍትሃዊ የኢኮኖሚ ልባት ማጎልበት በሚሉና የህዝቦችን ፍትሃዊ የኢኮኖሚና የሀብት ተጠቃሚነት ለማረጋገጥም ከስምምነት ከደረሱባቸው ነጥቦች መካከል ይገኙባቸዋል። የህገ መንግስት መሻሻል ጉዳይም ከስምምነት ነጥቦቹ አንዱ ነው። አቶ ቸርነት ተገኝ
የኢትዮጵያ የታሪክ አቀራረብ የታሪክ አንጓዎችን ተከትሎ ከሁሉም ብሔር ብሔረሰቦች በተወጣጡ የታሪክ ምሁራን የሀገሪቱን ህዝቦች ግንኙነት ታሪክ ጥናት እንዲካሄድ የብሔረሰቦች ጥናት ተቋም እንዲቋቋም፣ በኦሮሞና አማራ ክልሎች የሚኖሩ የሁሉም ህዝቦች አባላት ደህንነትና መብቶች እንዲከበሩ፣ በሀገራችን በሁሉም አካባቢዎች ሰላምና ጸጥታ፣ ህግና ፍትህን ማስፈን፣ ከየቦታው ያላግባብ የተፈናቀሉ ዜጎች ወደ ቀያቸውና ኑሯቸው እንዲመለሱ እንዲደረግ፣ አገሪቱ የምትተዳደርበት ህገ መንግስት ሁሉን አሳታፊ በሆነ መንገድ እንዲሻሻል ማድረግ።
ከሁለቱም ወገኖች በውይይት አመቻችነት ከተመረጡት መካከል ዶክተር ዲማ ነገው እና ዶክተር ገበየው ጥሩነህ ፓርቲዎቹ ወደነዚህ አቋሞች ለመድረስ የሄዱበት መንገድ ወደፊትም ውይይቱ ሁሉን በአካተተ አካሄድ እንደሚከናወን ብሎም ወደ ሀገራዊ እርቅና መግባባት ለመድረስ ያላቸውን ተስፋ ገልጸዋል። ውይይቱን ያካሄዱትና ወደነዚህ አቋሞች የደረሱት በአማራ ህዝብ ስም የተቋቋሙት የአማራ ብሔራዊ ንቅናቄ አብን፣ የመላ አማራ ህዝብ ፓርቲ፣ ነጸብራቅ አማራ ድርጅት፣ መላው አማራ ህዝብ ድርጅት፣ የአማራ ህልውና ለኢትዮጵያ አንድነት ድርጅትና አማራ ዴሞክራሲያዊ ኃይል ንቅናቄ ሲሆኑ በኦሮሞ ህዝብ ስም ደግሞ የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ፣ የኦሮሞ ነጻነት ግንባር ውህደት እንዲሁም የኦሮሚያ ነጻነት ፓርቲ ሲሆኑ የኦሮሚያና የአማራ ብልጽግና ፓርቲ ቅርንጫፎች ተወካዮችም ተገኝተዋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸው አማሃን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኮሮና ቫይረስ ወረርሽኝ ምክንያት በኢትዮጵያ የታወጀውና ለአምስት ወራት ያህል ተፈጻሚ ሲሆን የቆየው አስቸኳይ ጊዜ አዋጅ ነሐሴ 30 2012 ዓ.ም ምህረት ማብቃቱን ተከትሎ የሀገሪቱ የጤና ሚኒስትር ዶክተር ሊያ ታደሰ ባለፈው ሳምንት ለሕዝብ ተወካዮች ምክር ቤት ምክረ ሐሳብ አቀረቡ ነበር። የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የቀረበው ምክረ ሐሳብ ለኮሮና ቫይረስ መከላከያ ጥንቃቄዎች እየተደረገ በዚያውም በምን መልኩ የማህበራዊ የኢኮኖሚያዊና ፖለቲካዊ እንቅስቃሴዎችን መቀጠል እንችላለን ለሚለው ጥያቄ ምላሾችን የሚጠቁም እንደነበር ለአሜሪካ ድምጽ ገልጸዋል። ምክር ቤቱም ይህን ምክረ ሐሳብ ካደመጠ በኋላ በሁለት ኮሚቴዎች አማካኝነት ማለትም በሴቶች ወጣቶችና ማህበራዊ ጉዳይና የህግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴዎች አማካኝነት የውሳኔ ሐሳብ ማቅረባቸውን ተናግረዋል። የውሳኔ ሐሳቡ 6 ነጥቦችን የያዘ ሲሆን አንደኛው ኮሮና ቫይረስን ለመከላከል የሚያስችል የህግ ማዕቀፍን የተመለከተ ነው ብለዋል።
በሁሉም ዘርፎች የምናከናውንባቸው የህግ ማዕቀፎች ጤና ሚኒስቴር ከመለከታቸው ተቋማት ጋር ሆኖ ማዘጋጀት ይኖርበታል። ያ ተደርጎ ነው የትራንስፖርት፣ የሆቴልና ቱሪዝም ስራዎች የሚሆኑ፣ የስፖርት ማዘውተሪያዎች የሆኑ፣ የትምህርት ስራው የሚሆን፣ የምርጫ ስራው የሚሆን ያን ተከትሎ መፈጸም ያለበት ስለሆነ ቀደም ብሎ የህግ ማዕቀፎች መዘጋጀት ይኖርባቸዋል የሚል ነው። ሁለተኛ ውሳኔ ምርጫን የሚመለከት ነው። እንደሚታወቀው ብሔራዊ ምርጫ ቦርድ በሀገሪቱ ምርጫ ለማካሄድ ገለልተኛ አካል በህገ መንግስቱ እንዲቋቋም በሚያዘው መሰረት የተቋቋመው ብሔራዊ ምርጫ ቦርድ ነው። በአንቀጽ 122 መሰረት ወረርሽኙ ሲከሰት ስራዎችን ማከናወን ስላልቻለ ምርጫውን ማካሄድ አልችልም የውሳኔ ሀሳብ አቅርቦ በህዝብ ተወካዮች ምክር ቤትም ይሄ ተቀባይነት አግኝቶ ነገር ግን እንዴት መፈጸም አለበት የሚለው የህገ መንግስት አጣሪ ጉባኤ እና ፌዴሬሽን ምክር ቤት በጉዳዩ እንዲወስን ተደርጎ ምርጫው መራዘሙ ይታወሳል። ስለዚህ ከዚህ በመነሳት ጤና ሚኒስቴር የኮሮና ቫይረስ ወረርሽኝን የመከላከል ስራ እየሰራን የምርጫ ስነጓር ደንቡ በዚህ የተቃኘ እንዲሆን አድርገን ምርጫውን ማከናወን እንደሚቻል ከሀሳብ የቀረበ ስለሆነ በዛ መሰረት አስፈላጊው ቅድመ ዝግጅት ተደርጎ በ2013 ምርጫው እንዲከናወን የሚል ውሳኔ ነው። ሁለተኛው ሶስተኛው ውሳኔ ትምህርትን የሚመለከት ነው። ትምህርት ከአንደኛ ደረጃ ማለትም አጠቃላይ ትምህርትን ሆነ ከፍተኛ ትምህርትን ጨምሮ ትምህርት ተቋማት መምህራን፣ ተማሪዎችና ወላጆች በደንብ መክረውና በቂ ግንዛቤ ተፈጥሮ አስፈላጊ የተጠቃቀር ምጃዎች ማለትም በፈርቃ እንዴት ነው የምናከናውነው፣ የንጽህና መጠበቂያ ቁሳቁሶች እንዴት ይቀርባሉ፣ መምህራንስ ምን አይነት ዝግጅት ማድረግ ይኖርባቸዋል የሚሉ ነገሮችን በሙሉ ያካተተ መመሪያ ጤና ሚኒስቴር፣ ትምህርት ሚኒስቴርና የሳይንስና ከፍተኛ ትምህርት ሚኒስቴር በጋራ በመሆን ተዘጋጅቶ ደረጃ በደረጃ ወደ ስራ መገባት ይኖርበታል የሚል ውሳኔ ነው። ይህንም ደግሞ ተቋማቱ አሁን መክረው ያዘጋጁ ስለሆነ በዛ ህግ መሰረት ወደ ስራ ይገባል ማለት ነው።
አራተኛው ውሳኔ ህዝባዊ እንቅስቃሴዎችን የተመለከተ ሲሆን አስፈላጊ ሁሉ ጥንቃቄ እየተደረገ እንቅስቃሴው የሚቀጥልበት ሁኔታ እንዲመቻች ተብሏል ብለዋል።
ማህበራዊና ፖለቲካዊ እንቅስቃሴ መቀጠል ይኖርበታል። ኢኮኖሚ እንቅስቃሴ መቀጠል ይኖርበታል። ምክንያቱም አገር መቀጠል አለበት። ጥንቃቄ እያደረግን አሁንም ወረርሽኙ የተወገደ ስላይደለ በቂ ግንዛቤ መሆን የተፈጠረ ስለሆነ መንግስትም የህክምና ቁሳቁሶችን ማዕከላት ያዘጋጀ ስለሆነ በዚህ መሰረት ስራዎቻችን ማከናወን አለብን የሚል ውሳኔ ነው። አምስተኛው የጤና ተቋማትን አደረጃጀት በብቃት ማጠናከር ነው። አሁን በዚህ ወራሽ ወቅት ብዙ ልምዶች ማካበት ይችላል። ከዚህ ተነስተን ልጆች መደበኛ በሽታዎችን ጭምር መከላከል መቆጣጠር የሚቻልበት በበጀትም በሰው ኃይልም በአደረጃጀት እና በአሰራር የጤና ተቋማት ከእስከታች በደም ተናቦ መስራት የሚችልበት ሁኔታ መፈጠር ይኖርበታል። ለዚህ አስፈላጊው ዝግጅት ተደርጎ ተግባራዊ መሆን አለበት የሚል ነው። የመጨረሻውና ስድስተኛው ውሳኔ ክልችታዊ ስራ ነው። ክልችታዊ ስራው ደግሞ ይሄ በኮሮና ቫይረስ ወረርሽኝ ወቅትም ሁሉም ተቋማት ጤና ሚኒስቴር ብቻውን ሳይሆን የትራንስፖርት፣ ባህልና ቱሪዝም፣ የፍትህ አካላት ሁሉም አካላት ተቀናይተው መስራት ውጤት ሊያስመዘግቡ ይችላሉ። ከዚህ ክልችት የምትወስዱ አሁንም በጋራ ግብረ ኃይል ኖሮ ከፌዴራል ጀምሮ እስከ ታችኛው ቀበሌ መዋቅር ድረስ ያለው አደረጃጀት በደንብ ታውቆ ስራዎቹ የሚመሩበት ሁኔታ ሊኖርስ የሚገባ አስፈጻሚ አካል ይህን አደረጃጀት ፈጥሮ ተግባራዊ እንዲያደርግ እና ምክር ቤቱ ደግሞ ቋሚ ኮሚቴዎች በየዘርፋቸው የዚህን አፈጻጸም በደንብ ክትትል መደረግ ይኖርበታል። ስለዚህ አፈጻጸሙን ክትትል እናደርጋለን። ጤና ሚኒስቴር በማስቀመጠው ጋይድላይን መሰረት እያንዳንዱ ተቋም መፈጸሙን እናረጋግጣለን። ለአብነት ብቻ ለምሳሌ ባነሳ ትምህርት ተቋማት ቅድም ባልኩት መሰረት ብቁ ዝግጅት ማድረጋቸው ሲረጋገጥና ፕሮፐርሊ ሰርቲፋይ ሲደረጉ ወደ ስራ የሚገቡበት ሁኔታ ህጻናት ወደ ትምህርት ቤት ከመግባታቸው በፊት ይሄ ጥንቃቄ መደረግ እንዳለበት የተወስኗል ማለት ነው።
ከነዚህ ውሳኔዎች ውስጥ ምክር ቤቱ ስድስተኛ ሀገራዊ ምርጫ እንዲካሄድ ያስተላለፈው ውሳኔ በህገ ወጥ መንግስት እንዲተገበር የታቀደና ተቀባይነት የሌለው ነው ሲል የትግራይ ክልል መንግስት ተቃውሞውን አሰምቷል። የክልሉ መንግስትን ተቃውሞ በተመለከተ የኮሙኒኬሽን ኃላፊ ወይዘሮ ሊያ ካሳ ለቪኦኤ በሰጡት ቃል አሁን በስልጣን ላይ ያለው መንግስት ጋዊነቱ ከመስከረም 25 በኋላ ስለሚያበቃ ቅቡልነት ያለው ምርጫ ለማካሄድ ባላደራ መንግስት መቋቋም አለበት ብለዋል። ሙልጌታ አጽባህ ነው ያነጋገራቸው።
በምርጫው ጉዳይ የትግራይ ክልል መንግስት አቋም ለአሜሪካ ድምጽ የተናገሩት የክልሉ የኮሙኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳም ውሳኔው ትክክል አይደለም በማለት ተቃውመውታል። ምርጫው መካሄድ የነበረበት የተመረጠው መንግስት 5 አመት ሳይሞላው ነው። ሆኖም ግን የህገ መንግስት ትርጉም በማለት ምርጫው ያላግባብ ቀድሞ ተራዝመዋል ብለዋል። ለዚህም ነው የትግራይ ክልል የራሱን መንግስት ህጋዊነት ለማስቀጠል ምርጫ ያካሄደው በማለት ገልጸዋል። አሁን ምርጫው ለማካሄድ የተወሰነው የትግራይ ክልል ምርጫ በስኬት በመጠናቀቁ እንዲሁም በተለያዩ ሀገሪቱ አካባቢዎች በመንግስት ላይ ህዝብ ተጽዕኖ እያሳደረ በመሆን እንጂ የህዝብ ሉዓላዊነት ለማክበር አይደለም ብለዋል።
አሁን የወሰነው ውሳኔ በአምስት አመት ውስጥ ጊዜ በማይካሄድ ምርጫ ላይ አሁን ስለወሰነው ተብሎ ከዛ በኋላ የሚካሄድ ምርጫ ህገ መንግስታዊ ነው? ምርጫው ህጋዊ ነው ወይም የህዝብ ተአማኒነት ያረጋገጠ ነው? ግልጽ ነው? ዲሞክራሲያዊ ነው? ፍትሃዊ ነው? ምርጫው የሚለውን ነገር ሊመጣ አይችልም። ስለዚህ ይሄ ህገ መንግስታዊ የሆነ አካል ነው የሚመራው ይሄ ምርጫ። ሊመራው አይገባም ነው የኛ ጥያቄ።
የኮሮና ቫይረስ ወረርሽኝ ምክንያት በማድረግ ነው ምርጫው ካሁን በፊት የተራዘመው? አሁን ኮሮና አስጊ አይደለም እየተባለ ነው ወይ ብለው ይጠይቃሉ። አሁን ደግሞ በህዝብ ተወካዮች ምክር ቤት የተወሰነው ውሳኔ በህገወጥ መንግስት እንዲተገበር የታቀደ ተቀባይነት የሌለው ነው ብለዋል።
ቀነ ገደቡ ያለፈ ምርጫ ነው እየተካሄደ ያለው። አሁን ያለው መንግስት አጠቃላይ ጊዜውን ሊያበቃ ማለት ነው 13 ቀን ብቻ ነው የቀረው። ከመስከረም 25 ህገ መንግስታዊ የሆነ የተቋቋመ መንግስት የለም በዚህ ሀገር። አሁን አስወስኛለሁና ከመስከረም 25 በኋላ የሚካሄደው ምርጫ እኔ መራለሁ ቢል ለኢትዮጵያ ህዝብ ሁለተኛ በደልና ሁለተኛ ወንጀል እየፈጸመ ነው ያለው ይሄ ቡድን። ምክንያቱም የኢትዮጵያ ብሔር ብሔረሰቦች ህዝቦች ይሁንታ የሰጡት ለአምስት አመት ብቻ ነው። ከአምስት አመት በኋላ ሁሉም እኩል ነው በዚህ ሀገር ያለው ሁሉም ኃይሎች።
ሀገሪቱ ከመፍረስ ለማዳንና ህጋዊና ቅቡልነት ያለው ምርጫ እንዲኖር የባላደራ መንግስት መቋቋም አለበት የሚል የመንግስታቸው አቋም መሆኑን ተናግረዋል።
ምርጫ ካሄዳለ ስላለም ዝም ብሎ ዝውውር ተብሎ የሚገባ አይደለም። የራሱ ሂደቶች አሉ። ለዚህ ሂደቶች ለማስኬድ የሚያስችል ገለልተኛ የሆነ አካል ምክንያቱም ከዚህ በኋላ መንግስት የሚባል የለም። ከመስከረም 25 የሚባለው ኦፊሻል በኢትዮጵያ ብሔር ብሔረሰቦችና ህዝቦች የተመረጠ መንግስት የለም። አጠቃላይ ገለልተኛ በሆነ አካል መካሄድ አለበት። ከተካሄደ ባላደራ መንግስት መቋቋም አለበት። የሁሉም ብሔር ብሔረሰቦች የተዋቀረ ሸንጎ መቋቋም አለባቸው። እነዚህ ከተቋቋሙ በኋላ ገለልተኛ በሆነ መንገድ ምርጫውን መካሄድ አለበት እንጂ የህገ መንግስት ትርጉም ማይሰጥበት ትርጉም ሰጥቷል ምርጫ ያራዘመ አካል ሁን ለራሱ ስጋት ሲሆንበት አጠቃላይ አገሪቷን ወደ ጫፍ መበታተን ካደረሰ በኋላ ህገ መንግስታዊ ለመምሰልና ህገ መንግስታዊ በሆነ መንገድ ምርጫ እናካሄዳለን የሚልበት ሞራል መስብ ማለት ነው። በስልጣን ላይ የተቆናጠጠው ቡድን የሚል ነው እምነት ያለ
ለወይዘሮ ሊያም ህወሓት ጨምሮ በክልሉ የሚገኙ ፓርቲዎች የፌደራል መንግስት በሚያዘጋጀው ምርጫ ይሳተፋሉ ወይ ብለን ጠይቀናቸው ምርጫው ህጋዊ አይደለም ነገር ግን በምርጫ የመሳተፍ ጉዳይ የሚወሰነው በፓርቲዎቹ በራሳቸው ነው ሲሉ ምላሽ ሰጥተዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በዚህ የትግራይ ክልል መንግስት ተቃውሞ ላይ ምላሽ እንዲሰጡ ነው የጠየቅናቸው የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በፌደሬሽን ምክር ቤት የስልጣን እድሜው የተራዘመለት ህጋዊ መንግስትና ህጋዊ ተቋማት ያሏት ታላቅ ሀገር ናት ኢትዮጵያ ብለዋል።
እንግዲህ ሁላችንም እዚህ ሀገር ላይ ብሔራዊ ክልላዊ መንግስታትም ሆነ ከተማ አስተዳደሮች ሁሉም ፌደራል መንግስቱም የሚመራው ዜጎች ሁሉ የሚመሩት አሁን ባለው ስራ ላይ ባለው ህገ መንግስት ነው። ስለዚህ የመጀመሪያው ጉዳይ ሲሆን ህገ መንግስቱ ነው ሁላችንም እንግዲህ ማክበር ይኖርብናል ነው አንዱ ይሄ ነው። ሁለተኛው ህገ መንግስቱ ያቋቋማቸው ተቋማት አሉ። ከነዚህ ተቋማት መካከል አንዱ ምርጫ ቦርድ ነው፣ ብሔራዊ ምርጫ ቦርድ፣ ሁለተኛ ፌዴሬሽን ምክር ቤት ነው፣ ህገ መንግስት አጣሪ ጉባኤ ነው፣ የህዝብ ተወካዮች ምክር ቤት ነው። እነዚህ ተቋማት ለሚወስኑት ውሳኔ ሁላችንም ሌሎች ተቋማትም በህገ መንግስቱ መሰረት ተገዢ መሆን ይኖርብናል ማለት ነው። ይሄ ማለት ህገ መንግስቱን ማክበር ማለት ነው። ህገ መንግስቱ እናከብራለን፣ በህገ መንግስቱ የተቋቋመ ተቋማት የሚያወጣቸውን ውሳኔዎች እናከብራለን ማለት ነው። ውሳኔዎቹ እንግዲህ ሁሉም ውሳኔዎች እኛ የምንፈልገው ወይ አንድ አካል የሚፈልገው ሌላው አካል የማይፈልገው ሊሆን ይችላል። ግን ውሳኔ ውሳኔ ነው። ውሳኔውን በህጋዊ መንገድ ቅሬታ ያለው አካል ሊያቀርብ ይችላል። በዛ መሰረት ህጉና ስርዓቱን ተከትሎ ይሄዳል እንጂ ህገ መንግስትና ህገ መንግስት ያቋቋመ ተቋም የሚወስናቸው ውሳኔዎች ተቀባይነት አይኖራቸውም ብሎ ማለት ተገቢ ስለማይሆን ያን አክብረን ሁላችንም የምናደርገውን እንቅስቃሴ፣ ፖለቲካዊ እንቅስቃሴ፣ ማህበራዊ እንቅስቃሴ፣ ኢኮኖሚያዊ እንቅስቃሴ በዛ ስር መሆን አለበት እና ይሄ ትልቅ ሀገር ነው፣ ትልቅ ታሪክም ሁሉም ህዝቦቻችን ዋጋ ከፍሎ መስዋዕትነት ከፍሎ ያቆዩትም ሀገር ነው። አሁን ይታየኝ በእልህም በተለያየ ስሜትም ወደዚህም ወደዛም መጓተት ሁላችንም ምንም ስለማይጠቅም ቆም ብለን ልዩነት በሚመስሉ ጉዳዮች ላይ እየመከሩ አብሮ ችግሮችን እየፈቱ መሄድ ይጠይቃል። ከመስከረም 25 በኋላ ሚሆን 30 በኋላ ሚሆን ምን መሆን እንዳለበት የተወሰነ ስለሆነ ማለት ነው። የውሳኔ ሁላችንም የሚገዛን ስለሆነ መንግስት ይቀጥላል፣ ስራውም ይቀጥላል ለማለት ነው። እዚሁ
አፈ ጉባኤው በወቅቱ ዓለም ስለ ኮቪድ-19 የነበረውን ጭንቀት አስታውሰው ኢትዮጵያም ኃላፊነት በተሞላበት መልኩ ያሳለፈችው ህጋዊ ውሳኔ የቅርብ ጊዜ ታሪክ በመሆኑ ሁሉም ያስታውሰዋል፣ ሊያስታውሰውም የሚገባ ነው ብለዋል። የፌዴሬሽን ምክር ቤት የሰጠውን ውሳኔም አስታውሰዋል።
የፌዴሬሽን ምክር ቤት ውሳኔ የነበረው ህዝብ ተወካዮች ምክር ቤት ከወሰነበት ቀን አንስቶ በዘጠኝ ወር ጊዜ እስከ አንድ አመት ባለው ጊዜ ውስጥ ምርጫ ተከናውኖ አዲስ መንግስት እስኪመሰረት ድረስ ያለው አስፈጻሚና ያለው ምክር ቤት ይቀጥላል ብሎ ነው የወሰነው።
ስለዚህ ይህንን የፌዴሬሽን ምክር ቤት ውሳኔ ባለመቀበል የሚሰጥ አስተያየት ተቀባይነት የለውም ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን መሰናዶ ነው። ዝግጅታችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። በአገር ውስጥ ከወረርሽኙ ቀውስ ጋር እየታገሉ ያሉት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዓለም ለተሰራጨው የኮቪድ-19 ወረርሽኝ ቤጂንግን ተጠያቂ አድርገዋል። በተባበሩት መንግስታት 75ኛ ጠቅላላ ጉባኤ ላይ ትላንት ማክሰኞ ባሰሙት ንግግር ቻይናውያንን ለድርጊታቸው ተጠያቂ አድርጓቸው በማለትም ጠይቀዋል። ትራምፕ በመንግስታቱ ድርጅት ያሰሙት ንግግር በአብዛኛው በድጋሚው የምርጫ ዘመቻ ወቅት የተናገሩትን መልሰው ያስተጋቡበት እንደነበርም ተዘግቧል። ዘገባውን ያጠናቀረችው በዋይት ሃውስ የቪኦኤ ዘጋቢ ፓትሲ ዩዳስ ኳራናት ደረጀ ደስታ እንደሚከተለው ያቀርበዋል።
ብዙ ጊዜ የተባበሩት መንግስታት ጠቅላላ ጉባኤ ሲደረግ የዓለም መሪዎች ትላልቅና አነጋጋሪ ንግግሮችን የሚያከናውኑበት፣ በርካታ የዲፕሎማሲ ስራዎች ላይ በላዩ የሚከናውኑበት ትኩረት ሳቢ ዝግጅት ነበር። የዘንድሮ ግን በአብዛኛው በርቀት የኢንተርኔት ላይ ንግግሮች የተካሄደ ዝግጅት በመሆኑ በጣም የቀዘቀዘ መሆኑ ተዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ጨምሮ የተለያዩ የዓለም መሪዎች ንግግራቸውን ያሰሙት በቪዲዮ አማካኝነት ነው። ከተሰሙት ንግግሮች መካከል ፕሬዝዳንት ትራምፕ የሚከተለውን ብለዋል።
We will distribute a vaccine. We will defeat the virus. We will end the pandemic. And we will enter a new era of unprecedented prosperity.
ክትባቱን ለአገልግሎት እናቀርባለን። ቫይረሱንም ድል እንነሳለን። ወረርሽኙም እንዲያበቃ እናደርጋለን። እናም እስከዛሬ ታይቶ ወደማይታወቀው ይበልጽግና የትብብርና የሰላም ዘመን እንገባለን። ይህን ብሩህ ዘመን ለማምጣት በመንጠርበት በዚህ ወቅት ይህንን መቅሰፍት ወደ ዓለም ያመጣችብንን አገር ተጠያቂ ማድረግ አለብን። ቻይና
ትራምፕ ቤጂንግን የሚከሱት የኮሮና ቫይረስን አስመልክቶ የነበረውን ኢንፎርሜሽን በወቅቱ ባለመስጠታቸውና የወረርሽኙንም ስርጭት ባለመቆጣጠራቸው ነው። በተባበሩት መንግስታት ድርጅት የቻይና አምባሳደር የሆኑት ዣንግ ጁን የትራምፕን ክስ መሰረተ ቢስ ነው በማለት አልተቀበሉትም። አምባሳደሩ ይህን የተናገሩት በመንግስታቱ ድርጅት ሌላኛው ተናጋሪ የነበሩትን የቻይናውን መሪ ዚ ጄፒንግን ባስተዋወቁበት ወቅት ነው። ለሰዎችና ለህይወት ቅድሚያ ልንሰጥ ይገባናል ያሉት ፕሬዝዳንት ዚ ጄፒንግ የሚከተለውን ብለዋል።
Any attempt of politicizing the issue or stigmatization must be rejected.
ይህን ጉዳይ ፖለቲካዊ ይዘት ለመስጠት ወይንም ለማንቋሸሽ የሚደረግ ሁሉ ሙከራ ውድቅ መደረግ አለበት። ይልቁንም ቫይረሱን በመጋፈጥ ዘላቂና አንድ ወጥ የሆነ እርምጃ መውሰድ አለብን።
የዩናይትድ ስቴትስ ምርጫ ሊካሄድ በቀረው የስድስት ሳምንታት ጊዜ ውስጥ ትራምፕ ስለ ቻይና የተናገሩት ንግግር በሙሉ በምርጫ ዘመቻቸው ወቅት ተደጋግሞ የተሰማ ነው። በፕሬዝዳንቱ ንግግር የተንጸባረቀው ዩናይትድ ስቴትስ መንግስት አቋም በቋሚነት ጸንቶ በዚያው የሚቀጥል ይሆን ወይስ ጊዜያዊ ነው የሚለው ለብዙዎቹ የዓለም መሪዎች ግልጽ ያልሆነላቸው መሆኑን ተንታኞች ይናገራሉ። ፕሬዝዳንት ትራምፕ በትናንቱ ንግግራቸው ጨምረው ያነሱት ሌላኛው ነገር የሰላም አስከባሪነት ኃላፊነታችንን አሟልተናል በማለት በእስራኤልና በሁለቱ አረብ አገሮች መካከል የተካሄደውን የአብርሃም ስምምነት አንስተዋል። የአረብ ኤምሬትና ባህሬን ለእስራኤል ህልውና ዕውቅና በመስጠት የደረሱበትን ስምምነት ተግባራዊ እንዲሆን ያስቻለው የትራምፕ አስተዳደር በመሆኑ እንደ ድል ተቆጥሮለታል። ትራምፕ ከዚህም በፊት በተባበሩት መንግስታቱ ድርጅት ንግግራቸው እንዳደረጉት ሁሉ በዚህኛውም ንግግራቸው አሜሪካ ትቅደም የሚለውን የውጭ ግንኙነት ፖሊሲያቸውን መርህ በመጥቀስ ግሎባላይዜሽንን ነቅፈዋል። በቅድሚያ የራስን ዜጎች ስትንከባከብ ብቻ ነው ከሌሎች ጋር የምትመሰርተው ትክክለኛ ትብብር የሚኖርህ ብለዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ ያየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ዲሞክራሲ በተግባር የኢትዮጵያ ህዝቦች የዲሞክራሲ ጥማት የነበራቸው ቢሆንም ኢትዮጵያን ሲመሩ የነበሩ መንግስታት የህዝቡን ፍላጎት ከዳር ከማድረስ አቋያ የየራሳቸው ጉድለት እንደነበራቸው የፖለቲካ ሳይንስና ህዝብ አስተዳደር ምሁራን ገለጹ። ባለፉት 3 አመታት በኢትዮጵያ የታየው ለውጥ የዲሞክራሲያዊ ስርዓት ግንባታው ላይ ጉልህ ሚና እንደሚጫወት ቢታመንበትም የተለያዩ ተግዳሮቶች ሰለባ ከመሆን አልተረፈም ይላሉ ከነዚህ ምሁራን መካከል። በኢትዮጵያ የተሻለ የዲሞክራሲ ስርዓት ግንባታ እንዲፋጠን መንግስት፣ ዜጎች፣ ሲቪክ ማህበራትና የተቃዋሚ ፓርቲዎች መወያየትና የበኩላቸውን አስተዋጽኦ ማበርከት እንዳለባቸው መክረዋል። ናቆር መልካ ተጨማሪ ዘገባ ያስደምጠናል።
የአምቦ ዩኒቨርሲቲ ፖለቲካ ሳይንስ መምህር ሰለሞን ተፈራ ዲሞክራሲ የፖለቲካ ስርዓት ሲሆን ትርጓሜውም ህዝባዊ መንግስት ማለት እንደሆነ ይገለጻል ብለዋል። ህዝብ መንግስትን መቆጣጠር መቻልን፣ መንግስት ሲያጠፋም መተቸትንና መንግስትም ህዝብን ማዳመጥ እንዲሁም ነጻና ፍትሃዊ ምርጫ ማካሄድን እንደ ዲሞክራሲ መስፈርቶች ዘርዝረዋል። የፖለቲካ ሳይንስ መምህሩ በኢትዮጵያ ታሪክም የዲሞክራሲያዊ ስርዓትን ለመገንባት ብዙ ሙከራዎች ሲደረጉ ቆይተዋል ይላሉ። አቶ ሰለሞን ሱንደራ በፖለቲካና ማህበራዊ ጉዳዮች አማካሪ ናቸው። ከ1950ዎቹ ጀምሮ ህዝቡ በዲሞክራሲያዊ ስርዓት ለመተዳደር ትልቅ ጥማትና ፍላጎት ነበረው። ይህንንም በተለያዩ አጋጣሚዎች ሲገልጽ ቆይቷል ይላሉ።
በኢትዮጵያ ታሪክ ውስጥ ህዝቡ ዲሞክራሲን ይፈልጋል። የዲሞክራሲ ጥማት አለው። አብዛኛው ህዝቡ የተማረም ይሁን ያልተማረ፣ ገበሬው፣ ነጋዴው፣ ተማሪው፣ አስተማሪው፣ ማንኛውም ሰው የዲሞክራሲ ጥማት፣ የሰብአዊ መብት መከበር ጥማት ነበረው። ለምሳሌ ንጉሱ እንደ አምላክ ሲመለክ በነበረበት ወቅት በ1960ዎቹ 50ዎቹ መጨረሻ ላይ 70ዎቹ እንዴት እንደወደቀ ከታሪክ እንማራለን። ከዛ በኋላ ደርግ ዲሞክራሲ አመጣለው። በተለይ የሶሻሊስት ዲሞክራሲ የሚባለውን የህዝቡን ማዕከል ያደረገ ዲሞክራሲን አመጣለው ብሎ ለህዝቡ ተስፋ ቢሰጥም ለ17 ዓመታት የጦርነት የጭፍጨፋ በጣም አስቸጋሪ ሁኔታ ውስጥ ኢትዮጵያም እንደነበረች ህዝቡ እንደነበረ ከታሪክ እንማራለን። ግን ህዝቡ በዛ አልቆመም። ስለዚህ መጨረሻ ላይ ዲሞክራሲን ለማምጣት ዲሞክራሲ ለመገንባት ብሎ በትግል ትግል በተለያየ አካባቢ ሲደረግ ነበረ። ደርግም ወደቀ። ከዛ በኋላ ኢህአዴግም ዲሞክራሲን አመጣለሁ፣ ሰላም አመጣለሁ፣ ልማት አመጣለሁ በሚል ሌላ ገጽ ይዞ ሲመጣ ህዝቡ ይሻለ ጊዜ ሰጠው። ግን ኢህአዴግም እሱ ማድረግ አልቻለም። ሰዎች ብቀያየሩ፣ ስርአቱ ብቀያየርም ግን ስልጣን ላይ የነበረን ያለ አካል የዲሞክራሲ ግንባታ እንደማይፈልግ በግልጽ የተረጋገጠ ነገር አንድ። ሁለተኛ የዲሞክራሲ ግንባታ ስንል በህዝብና በመንግስት ብቻ ተወስኖ ወይ ደግሞ እነሱ ላይ ብቻ ተጥሎ የሚታይ ነገር አይደለም። ሌሎች በጣም ወሳኝ ሚና መጫወት የነበረባቸው እነ ሲቪክ ማህበራትን ማህበረሰብን ወክሎ ሀገሪቱ ውስጥ የሚንቀሳቀሱ የእነሱ ሚና በጣም አነስተኛ ነው።
የወላይታ ሶዶ ዩኒቨርሲቲ የህዝብ አስተዳደር መምህር ታምራት ታደሰ በኢትዮጵያ ስላለው የዲሞክራሲ ስርዓት ግንባታ ተከታዩም ብለዋል።
የዲሞክራሲ ስርዓት ግንባታ እድት ላይ ያለችው እነዛ ደግሞ ዲሞክራሲ በአንድ ኦቨርናይት መጣ ነገር አይደለም። የትኛው ነገር በአንድ ውስን ጊዜ የዲሞክራሲ ስርዓት ግንባታ እያጠናቀቀ ነገር የለም። የዲሞክራሲ ስርዓት ግንባታችን ብዙ ቻለንጆች ገጥመናል። በዳበረ ሁኔታ የኢትዮጵያ የዲሞክራሲ ስርዓት ግንባታ አሁን የ1995 ዘመንግስት የምንለው ወይም እንደ ኢትዮጵያ አቆጣጠር 1987 ዘመንግስት የምንለው ከጀመረ ወዲህ ትንሽ የተሻለ ነገር ታይቷል። በዛ ዲሞክራሲ ስርዓት ግንባታ ትልቁ መታየት ያለበት ጉዳይ ኢንስቲቱሽኖች ናቸው ወይም ተቋማት ግንባታ ላይ ያሉ ሂደቶች ጅማሮ ላይ ናቸው። እነዚያ ደግሞ መሬት ላይ ወርዶ ህዝቡ የራሱን መብት የሚያስከብርበት መንግስትም የህዝብ ጥያቄዎችን የሚመልስበት
የዲሞክራሲ ስርዓት በሂደት የሚገነባ ስለሆነ ኢትዮጵያ ያለፈችበትና ያለችበት መንገድ ተስፋ አስቆራጭ አይደለም ባይ ናቸው። ስላሉ ተስፋዎችም ጭምር አስረድተዋል አቶ ታምራት።
በኢትዮጵያ ዲሞክራሲ ስርዓት ግንባታ ላይ የህብረተሰቡ ሚና ከፍተኛ ነው። ህብረተሰቡ ደግሞ በንቃት ባለው ሁኔታ እየተሳተፈ ነው እና ያንን ደግሞ ለመመለስ የምችል መንግስታዊ መዋቅር፣ መንግስታዊ ተቋም ብዙም አለመዳበሩ ነው እስካሁን ችግር ሲገጥም የነበረው እና በሰከነ ሁኔታ ህብረተሰቡ ዲሞክራሲያዊ ስርዓትን ለመገንባት ዲሞክራሲያዊ መብቶችን ለመጠቀም የሚያደርገው ትኩረት ከስትራቴጂ ነው ብዬ አስባለሁ። አንደኛ ሲቀጥል ደግሞ ህገ መንግስታዊ ስርዓት በኢትዮጵያ መጀመሩ አንድ መንግስት ከዚህ በፊት በነበረው ሁኔታ 1995 አምስቱ ወጥረኞች አቆጣጠር የነበሩት መንግስታት ምንድን ነው ተደርጎ የነበሩት አንድ መንግስት ይመጣ ያንን ህገ መንግስቱን ሳስፈን ያደርግና የራሱን ሌላ ህገ መንግስት ወጥ ሌላ አዋጅ ይዞ ነበር መጣ የነበረው እና አሁን በመንግስታዊ ስርዓት ያሳይናት ሳስፈን ሳይደረግ እንዳለ ይሻሻሉ ነገሮችም ካሉ እየተሻሻሉ ሙስተካከሉ ነገሮች ካሉ እየተስተካከሉ እንዲሄድ የሚመጡ መንግስታት አንድ ብለው የሚወሰዱ አንድ ተስፋ ሰጪ ነገር ነው።
የተሻለ የዲሞክራሲ ስርዓትን ለመገንባት መደረግ አለበት የሚሉትን ምሁራኑ አስረድተዋል።
ራሱ ይሄንን አማጭ ለመጠቀም የምታገር በተለያዩ መሰረት መታገር ስራምነት ራሱ መከበር ህገ መንግስታዊ መብቱን አማጭ መጠቀም አለበት ብዬ አስባለሁ። መንግስት ህገ መንግስቱን ማክበር፣ ምክንያቱም ህገ መንግስት ማለት በህዝብ እንዳለ መንግስት ማለት የተፈራረመ ሰነድ ወይም ደግሞ የተፈራረመ ቃል ኪዳን ስለሆነ መንግስት ያን ህገ መንግስት በማክበር በማስከበር ግዴታ አለበት ብዬ አስባለሁ። በመንግስት ውስጥ የነበረው ባለንስ ፓወር በግልጽ መተገበር አለበት ብዬ አስባለሁ።
መንግስትም ይሁን ፖለቲካዊ ተቃዋሚ ፖለቲካል ፓርቲዎችም ሲቪክ ማህበራዊ ኦርጋናይዜሽን ማንኛውም ግለሰብ ይሁን ከዲሞክራሲያዊ ግንባታ ውጭ የሚንቀሳቀስ ማንኛውም አካል ማስቆም ያለበት ህዝቡ አንድ። ሁለተኛ ተቃዋሚ ፖለቲካል ፓርቲዎች መንግስትን ብቻ ሌላ ሰውን ብቻ ኮምፕሌን ከማድረግ ራሳቸውም የዲሞክራሲያዊ ግንባታ ኮሚቴ መሆን አለባቸው። ዲሞክራሲ ራሱ ምን ማለት እንደሆነ በደንብ ነው ማወቅ አለባቸው ብዬ አምናለሁ። ሶስተኛውና በጣም ወሳኙ ምንድን ነው? መንግስት ነው እንግዲህ መንግስት በኢትዮጵያ ህዝብ እይታ እንደ አባት ነው የምታየው ወይ እንደ እናት የምታየው። ስለዚህ መንግስት ጥሩ ነገር ካደረገ ሌላው ሰው ጥሩ ነገር ለማድረግ ይሞክራል ያስባል ብዬ አስባለሁ። ስለዚህ መንግስት ዲሞክራሲያዊ ከሆነ ተቃዋሚ ፖለቲካል ፓርቲዎች ዲሞክራሲያዊ ይሆናል። ወደዛ እየሄዳሉ ሚዲያው፣ የተማሪ ሰው፣ የተለያዩ የማህበረሰብ ወደዛ የሚሄዱ ይመስለኛል።
አሁን ያለው ለውጥ መንግስት ሰዎቹ የመሰላቸውን የመናገር መብት የመጣበት ስለሆነ በጣም በከፍተኛ ሁኔታ የራሳቸውን ሀሳብ የራሳቸውን ፍሪደም ኦፍ ስፒች ፍሪደም ኦፍ ኤክስፕሬሽን የምንለው ሰዎቹን ተገድሮ ሲደረግ ነበር። ያ ነገር ዘለቄታ ቢኖረው እና በዳበረ ሁኔታ ቢቀጥል የተሻለ ነገር ዲሞክራሲ በህብረተሰቡ ላይ
መንግስት ከህዝቡ የሚነሱ የተቃውሞ ድምጾችን በተረጋጋ መንፈስ ለጥያቄዎቹ ተገቢው ምላሽ በመስጠት ለዲሞክራሲያዊ መብት መከበር ትኩረት ሰጥቶ መስራት እንዳለበትም ምሁራኑ አሳስበዋል። ለተረጋጋ ዲሞክራሲ ስርዓት ግንባታ ሁሉም መሆንም ከሸፍጥና መጠላለፍ ፖለቲካ በመውጣት በጋራ የመወያየትን ባህል ማሳደግና በውይይት የሚነሱ ሐሳቦችን በተግባር ማሳየት ያስፈልጋል ሲሉ ገልጸዋል። እነዚሁ ምሁራን ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በኮሮና ቫይረስ የተጎዳው የቱሪዝም ዘርፍ ገቢ መልሶ እንዲያገግም የጎብኚዎችን ደህንነትና ንጽህና መጠበቂያ ዘዴዎችን ያካተተ የኮቪድ ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ መግባቱን የኢትዮጵያ ባህልና ቱሪዝም ሚኒስቴር አስታውቋል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፍ 1 ቢሊዮን ዶላር ገቢ ማጣቷ የተዘገበ ሲሆን የዓለም የቱሪዝም ቀን በሲዳማ ክልል በሐዋሳ ከተማ በድምቀት ተከብሯል። የዓለም የቱሪዝም ቀን መከበር ዘርፉን ያነቃቃል ተብሎ የተጠበቀ ሲሆን ኢትዮጵያ በአገር አቀፍ ደረጃ በጅግጅጋ ከተማ መስከረም 17 ታከብራለችም ተብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
የዓለም የቱሪዝም ቀን በሲዳማ ክልል ሐዋሳ ከተማ ለመጀመሪያ ጊዜ ተከብሯል። በሐዋሳ ከተማ በተከበረው የዓለም የቱሪዝም ቀን ላይ ተገኝተው ቃላቸውን ያሰሙት የኢትዮጵያ ባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ቡዘና አልሄድር በኮቪድ-19 ወረርሽኝ የተነሳ በዓለም አቀፍ ደረጃ የቱሪዝም ዘርፍ ቀውስ ውስጥ መግባቱን ተናግረው በኢትዮጵያ የቱሪዝም ኢንዱስትሪ ላይም ከፍተኛ ተጽዕኖ ማሳደሩን ገልጧል።
ስጋቶች እንዳሉ ሆኖ ሀገራችን ኢትዮጵያ ከዚህ በፊት ባልተለመደ መልኩ ቱሪዝም በተግባር በተደገፈ ሁኔታ በከፍተኛ መነቃቃት ላይ ይገኛል። ለዚህም በዋና ከተማችን አዲስ አበባ የተሰሩ የቱሪዝም ልማት ፕሮጀክቶች ማሳያ ሲሆኑ ይህን ታሪካዊ አሻራ በተለያዩ የሀገራችን ክፍሎች ለማስፋፋት ቆርጠን በተነሳንበት ወቅት የሚከበር በዓል በመሆኑ ልዩ ያደርገዋል።
የዘንድሮ የቱሪዝም ቀን ቱሪዝም ለገጠር ልማት በሚል መሪ ቃል ከቀናት በኋላ መስከረም 17 2013 ዓ.ም ምህረት በጅግጅጋ ከተማ በአገር አቀፍ ደረጃ ለ33ኛ ጊዜ ይከበራል። የዓለም የቱሪዝም ቀን መከበር በኮሮና ወረርሽኝ የተሽመደመደውን የቱሪዝም ኢንዱስትሪ ያነቃቃል ተብሎም ታስቧል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፍ 1 ቢሊዮን ዶላር ገቢ ማጣቷ ተዘግቧል። ቫይረሱ ከተከሰተበት ቀን ጀምሮ ከቱሪዝም ጋር ቀጥተኛ ትስስር ያላቸው ሆቴሎች እንኳን ክፉኛ ተደቁሰዋል። ገበያ በማጣታቸው 83% የሚሆኑ ተዘግቷል። ሌሎችም ተጎጂ መሆናቸውን የኢትዮጵያ ሆቴሎችን ፕሬዝዳንት አቶ ጌታሁን አለሙን ዋቢ በማድረግ ኢትዮጵያ ዜና አገልግሎት ዘግቧል። በመሆኑም የኮብራ ሰርጠኝ ወረርሽኝ ያሳደረውን ተጽዕኖ መቋቋም የሚያስችል የጎብኚዎችን ደህንነትና ጽና መጠበቂያ ዘዴዎችን የያዘ የኮቪድ ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ ገብቷል ብሏል።
በኮቪድ-19 ወረርሽኝ ምክንያት ዓለም በትልቅ ፈተና ውስጥ የወደቀችበትና ከሁሉም የልማት አውታሮች መካከል የቱሪዝም ዘርፉ ፍኛ የተጎዳበትና በየደረጃው የሚገኙ የዘርፉ የባለድርሻ አካል በተፈተነበት ታሪካዊ ወቅት እንደሆነ የሚታወቅ ቢሆንም በባህልና ቱሪዝም ሚኒስቴር መስሪያ ቤታችን ይህን በመገንዘብ የኮቪድ-19 የወረርሽኙን ጉዳት ለመቀነስና እንደ መልካም አጋጣሚ ለመጠቀም የማገምገሚያ ስትራቴጂ ነድፎ በተግባር ላይ ይገኛል።
የአንዳንድ ሀገራትን የኢኮኖሚ ክንድ እስከ ማፈርጠም ጉልህ ድርሻ ያለው የቱሪዝም ዘርፍ የአብዛኛው መዳረሻዎች መገኛቸው ገጠር በመሆኑ ገጠሩን የማልማትና ምጣኔ ሀብታዊ ሚናውን እንዲጫወት ማድረግ እንደሚገባም ተገልጧል።
የዓለም ቱሪዝም ቀን በሀገራችን መከበር ሀገራችን ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶችና የዘላቂ ልማት ግብ ማሳካት ቱሪዝም ለስራ ዕድል ፈጠራ የውጭ ምንዛሬ ምንጭነት የውጭ ኢንቨስትመንት ያለው አበርክቶ መሪ የኢኮኖሚ መስክ መሆኑን አጉልቶ ለማሳየት ጠቀሜታ እጅግ የጎላ ነው።
ሚኒስትር መስሪያ ቤቱ የሲዳማ ክልልን የቱሪዝም ዘርፍ በተለያዩ መንገድ ለመደገፍ ዝግጁ መሆኑንም ወይዘሮ ቡዘን አረጋግጧል። የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጃጋው አገኘው በክልሉ አሉ የተባሉትን የጎብኚዎችን መዳረሻዎችን ዘርዝሯል።
ሲዳማም ባህላዊና ተፈጥሯዊ የሆኑ እምቅ የቱሪዝም አቅሞች አሏት። ከነዚህ መካከል የሎካ ብሔራዊ ፓርክ፣ የገራምባ ተራራ፣ የማህበረሰብ ጥብቅ ደን፣ ወንሾ ባህላዊ የዳኝነት ስፍራ፣ የሎግታ፣ የገላና፣ የቦርኖራ፣ የአሳሮ ፏፏቴዎች፣ የተለያዩ ሐይቆች፣ አስገራሚ የሆነ የመልካ ምድር አቀማመጥ፣ የብዙ ብርቅዬ አይዋፋትና የዱር አራዊት ባለቤት ፊልውሃዎች፣ ትክል ድንጋዮች፣ የዓለም አቀፍ ቅርስ የሆነው የፍቼ ጨምበላላ ክብረ በዓል፣ የአገር በቀል እውቀት ማማ፣ የአገሪቱ ኢኮኖሚ የጀርባ አጥንት የሆነው አረንጓዴ ወርቅ ቡና የሚመረትባት፣ እንደውም ደግሞ ታሪካዊ የሆኑ አድባራት፣ መስጂዶች፣ ለጎብኚዎች ምቹ የሆኑ ሆቴሎች፣ ሎጆችና ሪዞርቶች ከብዙ በጥቂቱ የሚጠቀሱ የሲዳማ ሀብቶቿ ናቸው።
ይሁን እንጂ ለክልሉ አስገኝቷል የሚባል ተጨባጭ ጥቅም የለም ነው ያሉት አቶ ጃጎም።
በመሰረታዊነት በዘርፉ ያለው የአመለካከትና የግንዛቤ ጉድለት፣ የቱሪዝም መዳረሻዎችን በበቂ መሰረተ ልማት ያልተጠናከረ መሆን፣ የቱሪዝም አለኝታዎችን በዘመናዊ መረጃ ቋት ያለማደራጀት፣ የቱሪዝም ግብይትና የፕሮሞሽን ስራ በበቂ ደረጃ ያለመከወን፣ የቱሪዝም ሀብቶቻችንን አልምቶ ገበያ ውስጥ በማስገባት ከዘርፉ የሚገኘውን ጥቅም ያለማግኘት ጎልቶ የሚታዩ ማነቆች ናቸው። እነዚህን ማነቆችን ለመፍታትና ከዘርፉ የሚገኘውን ጥቅም ለማስገኘት የሲዳማ ቱሪዝም ከቴክኖሎጂ ጋር በማዘመን የግብይትና የፕሮሞሽን ስራዎችን በመስራትና በማስተዋወቅ የቱሪዝም መዳረሻዎችን ደረጃ በደረጃ እንዲለሙና ገቢ ማመንጨት እንዲችሉ ለማድረግ ውጥን ተይዟል።
የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ በበኩላቸው እነዚህና በክልሉ አሉ የተባሉትን ቱባ የቱሪዝም አቅም በተገቢው ጥቅም ላይ ለማዋል በትኩረት ይሰራል ብሏል።
እነዚህ እምቅ የተፈጥሮ ጸጋዎቻችን ከድህነት የምንወጣበት አንድም የሚባክን የብልጽግና እድል የለም በሚል ለማልማት ቆርጠን በተነሳንበት ማግስት የሚከበር በዓል በመሆኑ የማስተዋወቅና ፈጥነን የጀማመርናቸው እንድንጨርስ ጉልበት የሚሆነን የበዓል አከባበር ነው ብዬ ወስዳለሁ። በማስጎበኘት ለመቀበል ዝግጁ መሆኑንም ለመላው ለዓለምና ለሀገራችን ህዝብ ለመግለጽና መጀመሪያው የክልላችን የቱሪዝም ቀን በዓል በዚህ መልኩ በይፋ የተጀመረ መሆኑን አበስራለሁ።
የዓለም ቱሪዝም ቀን መከበር የተጀመረው እንደ አውሮፓውያን አቆጣጠር መስከረም 27 1980 ሲሆን ዓላማውም የዓለም ማህበረሰብ የቱሪዝም ሚና እንዲገነዘብና በዓለም አቀፍ ደረጃ በባህላዊ፣ በፖለቲካ፣ በምጣኔ ሀብታዊ ጉዳዮች ያለውን አዎንታዊ ተጽዕኖ ለማሳየትም ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ።
የድምጻዊ ሀጫሉ ሁንዴሳን ግድያ ተከትሎ በደረሰ ጥቃት በሐረማያ ከተማ ባቴ ቀበሌ ቤት ንብረት ለወደመባቸው ግለሰቦች የሐረማያ ዩኒቨርሲቲ ለቤት መስሪያ የሚውል የግንባታ ቁሳቁስ ድጋፍ አበረከተላቸው። ድጋፉ ከዚህ በፊት የነበረው የሰብአዊ እርዳታ ቀጣይ ክፍል ነው ተብሏል።
ተጎጂዎቹ በበኩላቸው ከደረሰብን ጉዳት አንጻር እስካሁን የተደረገልን ድጋፍ በቂ አይደለም ይላሉ። የቀበሌው አስተዳደር የተቻለውን እያደረገ መሆኑንም ገልጿል። የዩኒቨርሲቲው የቀድሞ ተማሪዎችም ድጋፍ ማድረጋቸው ተገልጿል። አዲስ ቸኮል ተጨማሪ አለው።
በአረማ ወረዳ ባሴ ቀበሌ ከሁለት ወር በፊት ያርሲ ታጫሉን ግድያ ተከትሎ የፈረሱ ቤቶችን መልሶ ለመገንባት የሚያግዙ የግንባታ ግብዓቶችን ለቀበሌው አስተዳደርና ለተጎጂዎች ማድረሱን የአረማ ዩኒቨርሲቲ አስታወቀ። ዶክተር አድማሱ ቦጋለ የዩኒቨርሲቲው የማህበረሰብ አገልግሎትና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ተወካይ ለቪኦኤ እንደገለጹት ዩኒቨርሲቲው ነዋሪዎቹ ጉዳት ከደረሰባቸው ጊዜ ጀምሮ ልዩ ልዩ ድጋፎችን ሲያበረክት የቆየ ሲሆን በአሁኑ ሰዓት ደግሞ የግለሰቦችን ቤት መልሶ ለመገንባት የሚያስፈልጉ ግብዓቶችን አቅርቧል ብለዋል።
ቤት የተቃጠለባቸው እነማን ናቸው? ምን ያህል ነው ሊደገፉ የሚችሉትን የሚሊዮን ለማወቅ የኢንጂነሮች ቡድን አቋቋምንና ያ ኮሚቴ ጥናት አደረገ እና በከተማ ውስጥ እያንዳንዷ የተቃጠለች ቤት ምን ያህል ቆርቆሮ፣ ምን ያህል ካሬ፣ ምን ሲሚንቶ ያስፈልገዋል፣ ምን ያህል የቆርቆሮ ክዳን ያስፈልገዋል፣ የሚስማሩ የሚለውን በሙሉ እያንዳንዷን በዝርዝር አጠናና ከነዛ ውስጥ 24 ቤቶች ሙሉ በሙሉ እንደሚያስፈልጋቸው፣ ምን ያህል ቆርቆሮ እንደተቃጠለ እንደሚያስፈልጋቸው፣ ሲሚንቶ ምን ያህል ኪስ ስንት ኪሎ ግራም ሚስማር እንደሚያስፈልጋቸው ጥናት ተደርጎ በዛ መሰረት በተደረገው ጥናት ላይ በመመርኮዝ በድምሩ ወደ 1124 የቤት ኪዳን ቆርቆሮዎች፣ 238 ኪሎ ግራም ሚስማር እና 66 ኪስ ሲሚንቶ ነበረ የሚያስፈልገው። ይሄንን አድርሰናል።
ባርሲ ታጫሉ ግድያ ማግስት በዩኒቨርሲቲው አቅራቢያ የሚገኙ የባሴ ቀበሌ ነዋሪዎች ላይ ጥቃት ሲፈጸም ዩኒቨርሲቲው ምግብና ፍራሽ የመሳሰሉ ድጋፎችን ሲያበረክት መቆየቱ ያስታወሱት ዶክተር አድማሱ በአጠቃላይ ለተጎጆች ከ2 ሚሊዮን ብር በላይ ወጪ አድርገናል ብለዋል። የባሴ ቀበሌ ተጎጆች ያቋቋሙት ኮሚቴ አስተባባሪ እንደሆነ የሚናገረው አቶ ወንድሰን በድሉ በሰኔው ጥቃት በባሴ ቀበሌ በአንድ በኩል ቤት ንብረታቸው ሙሉ በሙሉ ያጡ፣ በሌላ በኩል የቤት ንብረታቸው ብቻ የወደመባቸው እና የንግድ ስራቸው የወደመባቸው በአጠቃላይ 96 ተጎጆች እንደሚሆኑ ገልጾ ከነኝም መካከል ቤታቸው ሙሉ በሙሉ ወደመባቸው ተመርጠው ቤታቸው ሊገነባላቸው እንቅስቃሴ ላይ ነው ብለዋል። ከዚህ በፊትም በዩኒቨርሲቲው የተማሩ የቀድሞ ተማሪዎች ለባሴ ቀበሌ ነዋሪዎች ለአዲስ ዓመት ድጋፍ አድርገው ነበር ብለዋል።
በዩኒቨርሲቲ ተማሪ የነበሩ በተለያየ ዓመተ ምህረት ተመርቀው የሄዱ የቤተክርስቲያን አገልጋይ የነበሩ ልጆች ናቸው። የሆኑ ለዘመን መለወጫ በዓል እንዲሆን ገንዘብ አዋጥተው አሰባስበው በአካውንታቸው ቤታቸው ለተቃጠለባቸው ሰዎች 10,000 ብር፣ ንብረት ለወደመባቸው ደግሞ 5,700 ምናምን ብር አካባቢ ድረስ ብር ረድተዋል። በእያንዳንዱ
የቀበሌው አስተዳደርም 15 ገደማ ቤቶችን ግንባታ እንደጀመረ አቶ ወንዶሰን ይናገራሉ። ከክልሉ መንግስት ግን ማንም አልጠየቀንም ይላሉ። በነዋሪዎች በወረዳው አስተዳደርና በቀድሞ ዩኒቨርሲቲ ተማሪዎች የተደረገላቸው ድጋፍ ጥሩ ቢሆንም ከጉዳታቸው ግዝፈት አንጻር ግን በቂ አይደለም ይላሉ አቶ ወንደሰን። ለዚህም ራሳቸውን በአስረጅነት ያቀርባሉ። ጥቃት ከተፈጸመባቸው በኋላ ለ3 ወር ገደማ እየኖሩበት ያለው ቤት በር የሌለው ነው ይላሉ። በአርማያ ከተማ የባሴ ቀበሌ አስተዳደር ሊቀመንበር አቶ ሬድዋን ራሺድ ቀበሌያቸው ተጎጂዎችን መልሶ ለማቋቋምና አጥፊዎችን ለህግ ለማቅረብ የሚችለውን ሁሉ እያደረገ ነው ይላሉ።
ለምሳሌ ቤት ፈረሰ ወይ ቤት ተቃጠለ ብለን እንደዚህ ያልናቸው 17ቱ ተሰርቷል። ፈሪዎቹ 8 አሉ።
ስለዚህ 25 ነው ማለት ነው። ሙሉ በሙሉ ፈርሰው ከአዲስ የሚገነቡ ማለት ነው።
አሁን ከአዲስ የሚገነቡ ያው ያልኩ 8ቶቹ አሁን ቆርቆሮ አድነናል። የአርማ ዩኒቨርሲቲ በቅርብ ያመጣልን እቃዎች መሀል ማለት ነው። እኛም ተጎጂዎች ውስጥ የተዋቀሩ ኮሚቴዎች አሉ። እነ ከነሱ ጋር ሆነን እንጨትም አስገብተን አሁን ጥቂት እንጨቶች ምናምን ይቀራሉ። እሱም ደግሞ አረማያ ከተማ እሱ እንደሚያቀርብልንና ነገ እሱም ይገባል። ከዛም በገባው በቁጥራቸው በጠየቁት መሰረት ቤታቸው ይሄዳል። የአናጺውንም ጉልበት ሰራተኞችንም የከተማው መስተዳድር ክፍያቸውን እየከፈላቸው እዛ ተጎጂ ማህበረሰብ ምንም አይነት ክፍያ አይከፍልም።
የተጎጂዎችን ቤት መልሶ ከመገንባት ባሻገር በጥፋት ተግባር ተሳትፏል የተባሉትን በቁጥጥር ስር በመዋል ረገድ ለፍርድ እያቀረቡ መሆኑን ይናገራሉ። የድርጊቱ ፈጻሚ ናቸው ተብለው ከተጠረጠሩት መካከል ለጊዜው ከተሰወሩ 3 ግለሰቦች በስተቀር ሌሎቹ በሕግ ቁጥጥር ስር ናቸው ብለዋል። በወረዳው ሰዎች በሃይማኖትና በብሔር ሳይለያዩ በፍቅር ለዘመናት ኖረውበታል የሚሉት አቶ ሬድዋን ይህን ሴት ወደ ነበረበት በመመለስ ሂደት የአካባቢው ነዋሪዎችም ተጎጂዎችን በመደገፍ ረገድ አርአያነት ያለው ተግባር ፈጽመዋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም በደና